የኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ።
ፕሮፌሰር ተከስተ ወደሶን መለስ በኢትዮጵያ በሚታዩት ሁኔታዎች የተነቃቆ የሚመስሉት ፕሬዝዳንት ኢሳያስ ከዚህ ከደስታ ስሜት ጋር ወደፊት የሚያራምዱ ሁኔታዎች ላይም ለውጥ ለማድረግ የሚለው እድል ወይስ ፈተና? አሁን ያሉት ሁኔታዎች ለፕሬዝዳንት ኢሳያስ ራሱ የሚከስቱት በኤርትራ ውስጥ ተጨባጭ ለውጥ እንዲመጣ ማድረግ የሚችሉትን ሁኔታ ይፈቅድላቸው ይሆን ወይ? ምንስ አይነት ሁኔታዎች ሊፈጠሩ ይችላሉ ይላሉ?
እንደኛ ታይት ኢሳያስ እኮ ለዶክተር አብይ አህመድ ስልጣን ሰጥቷል። ኢትዮጵያና ኤርትራን መምራት ስልጣን ሰጥቷል።
ንግግራቸው ነው እየተከፈ ያሉት ፕሮፌሰር ተገዘ።
አዎ፣ ያ በቃሉ የተናገረው ነው። ከዛ ቀጥሎ ደግሞ በሚቀጥለው ቀን አዲስ አበባ ቤተ መንግስት የኤርትራና የኢትዮጵያ ህዝብ ሁለት ህዝብ አይደለም አንድ ህዝብ ነው እና ይሄ የገብሩ ትንሳኔ አንድ ህዝብ ሁለት ሀገር የሚለው እሱ ለኔ ብዙም አይገባኝም። አንድ ህዝብ ነው። አንድ ህዝብ ለምን ሁለት ሀገር ያስፈልገዋል? አንድ ሀገር መኖር ሲችል። ስለዚህ እንደኔ አስተያየት ዋናው ጥያቄው አሁን ከአሁን ወዲህ መመለስ ያለበት ጥያቄ በምን መልክ በኤርትራና በኢትዮጵያ የፖለቲካ ውህደት ሊካሄድ ይችላል ነው። ገብሩ ትንሽ አንስቶት ነበረ ይሄ ኮንፌዴሬሽን ሊነሳ ይችላል ያለው። እሱ ሊሆን ይችላል፣ ግን ጥያቄው በዛ ላይ ነው። የሁለት ልዑላን ሀገሮች፣ የሁለት ልዑላን መሪዎች የሚባለው ነገር ለእኔ ሬቶሪክ ነው እንጂ ብዙ ይዘታ የለውም። ሁለቱ ሀገሮች አሁን ኢሳያስ ራሱ ከኢትዮጵያ ጋር ለመዋሀድ አዲስ ነገር አይደለም፣ ከዚህ በፊትም ያለው ነው። ደግሞታል አሁን ከሀያ አመት በፊት እኔ ኢትዮጵያን ለመግዛት እችላለሁ የኔ አስተሳሰብ ስለነበረው ከኢትዮጵያ ጋር ለመዋሀድ ሞከረ። አሁን ግን ኢሳያስ የኢትዮጵያን ሁኔታ በደንብ የተገነዘበው አይመስለኝም። ለማንኛውም
ምን ማለት ነው? ይቅርታ ጣልቃ ልግባ። ፕሮፌሰር ተከስተም የተገነዘቡት አይመስለኝም ያሉት የትኛውን ማለት ነው?
አዎ፣ ምንድን ነው ከሀያ አመት በፊት የነበረች ኢትዮጵያና ከሀያ አመት በፊት የነበረች ኤርትራ ልዩነታቸው ሰፊ ነው። በዛን ጊዜ ኤርትራ ትንሽ የጠነከረ የሰው ኃይል ነበራት። አሁን ግን ሁኔታው ተለዋውጧል። አሁን ባለፉት 20 አመታት ኢትዮጵያ ኢሳያስ ኤርትራን ጎትቶታል፣ የሱ ኢኮኖሚ አዳክሞታል። በአንጻሩ በኢትዮጵያ የኢትዮጵያ ኢኮኖሚ ወደ ላይ ወጥቷል እና አሁን ያለ ሁኔታ ምንድን ነው? የኢትዮጵያ ባለሀብት ነው ኤርትራ ሄዶ ኢንቨስት የሚያደርገው እንጂ እንደ ድሮ የኤርትራ ባለሀብት አይደለም ኢትዮጵያ መጥቶ ኢንቨስት የሚያደርገው። እዚህ ላይ እንግዲህ ኢሳያስ ያልተገነዘበው ነገር አለ። ለማንኛውም ግን እሱ በኢትዮጵያና በኤርትራ ውህደት እንደሚያስፈልግ በይፋ ተናግሮታል። ስለዚህ ምን አይነት ውህደት ነው የሚለው ጥያቄ መመለስ አለብን። ይህ ለመመለስ ደግሞ የኢትዮጵያ ፖለቲካ በኤርትራውያኖች በኩል ምንድን ነው የሚል ጥያቄ መመለስ ይኖርብናል። ለምሳሌ ኤርትራውያን ኢትዮጵያ ሄደው ልክ እንደ ሌላው እንደ ኦሮሞው ዜጋው ኢንቨስት ያደርጉ ይችላሉ? የኢትዮጵያ መንግስት ይፈቅዳል? ያስተናግዳል? የሚሊዮን ጥያቄዎች መመለስ ይኖርብናል። ከዚህ ቀጥዬ ለማለት የምፈልገው ምንድን ነው፣ የኢትዮጵያ ያለው መንግስት እስካሁን ድረስ ህዝቡን አላሳተፈም ብያለሁ። እዚህ ላይ የኢትዮጵያ ህዝብ ኤርትራን ወንድሞቻችን ነው ብሎ የከፈለው ዋጋ በጣም ብዙ ነው። እንደኔ አስተያየት 300,000 የኢትዮጵያ ህዝብ ነው የሞተው ኤርትራን ከኢትዮጵያ ትገነጠልም ብሎ። ከዛ ተጨምረው ደግሞ በዚሁ በሁለተኛው ጦርነት 50,000 ሰው ሞቷል እና አንድ በህዝቦች መካከል እንዲሁም በሃይማኖት መሪዎች ተሳታፊነት አንድ ትልቅ እርቅ መካሄድ ይኖርብናል። ይሄ የይቅርታ የሞቱትን ሰዎች የምናስታውስበት እና እርስ በርሳችን የኤርትራ ህዝብና የኢትዮጵያ ህዝብ ወግ ባለው መሰረት የሚታረቅበት መድረክ መፍጠር ይኖርብናል። በመጨረሻ እንግዲህ ይሄ የኤርትራና የኢትዮጵያ ሁኔታ ዘላቂ መፍትሄ እንዲኖረው በኢትዮጵያ የዘር ፖለቲካ መሻር አለበት።
መልካም። ፕሮፌሰር ተከስተ ባጭሩ የሚመልሱት አንድ ጥያቄ ላንሳ። ቅድም ኤርትራ ውስጥ ያለውን ሁኔታ ከኢትዮጵያ ጋር ለሚኖረው ግንኙነት ኢትዮጵያ ውስጥ ያሉ ሁኔታዎች ቁልፍ ናቸው ያሉትን ሌሎች ኤርትራውያን ፍላጎቶችንም እንመልከት። በኤርትራ የተቃዋሚዎች ሌሎች ሐሳቦች ያላቸው ወገኖች ሚናስ የትኗል ተጽዕኖ ያሳድራል? የሌሎች ፍላጎቶች ከግምት መግባት የለበትም ወይ?
ከዚያም ወደ ግምት ላይ ያለው አይመስለኝም። ዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድን ነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የሚችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራውያኖች ላይ ያለው አቋም በይፋ ማስታወቅ ይኖርበታል። ይሄ በነገብሩ ሀገር ዋይት ፔፐር የሚባል እዛ ላይ አውጥቶ የኔ መንግስት የዶክተር አብይ መንግስት በኤርትራና በኤርትራኖች ያለኝ አቋም እንደዚህ ነው ብሎ ያወጣና ከዛ በኋላ ህዝቡ ይከራከርበታል። እዚህ ላይ ገና አልደረስንም፣ ግን መድረስ አለበት።
መልካም ፕሮፌሰር ገብሩ የርሶ ነው እድሎ። ያን የቀደመ ጥያቄ እርሶም ንካክተውታል። የ30 አመት ጦርነት ኋላም የ20 አመታት ሰላም አልባ ጊዜ አልፏል። ከዚህ ሁሉ በኋላ የነኚህ ሁለት ሀገሮች እጣ ብቻ ሳይሆን ኤርትራ ውስጥም ሊኖር የሚችል የለውጥ አዝማሚያ በተለይ በኢትዮጵያ ውስጥ ከሚታየው የለውጥ ሁኔታ ጋር ተዛምዶ ምን አይነት ገጽታ ይኖረዋል?
ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ነው። መለስ ልበልና ቀደም ብለህ ደግሞ ሌላ ቆንጆ ጥያቄ አንስተህ ነበር። ያውም ፕሬዚዳንት ኢሳያስ እድሜያቸውም እየገፋ ነው፣ 72 ሆነዋቸዋል። እና ይህ የተፈጥሮ ጉዳይ ነው። ይህ ያልታሰበ ለውጥ እንዲያመጡ ሊገፋፋቸው ይችላል ወይ ያልከው ጥያቄ ተገቢ ነው፣ ግን መልሳችን ግምታዊ ነው የሚሆነው። ሁለት ምሳሌዎችን በመስጠት የኔን ለማስረዳት ልሞክር። ግርማዊ ቀዳማዊ አጼ ኃይለ ሥላሴ እድሜያቸው እየገፋ በሄደ መጠን የስልጣን ፍላጎታቸውም የዛን ያህል እየተጠናከረ ነው የሄደው። በህገ መንግስቱ መሰረት እንኳ አልጋ ወራሹን ስልጣኑን እንዲወርስ ሳያዘጋጁ የካቲቱ የ66 አብዮት ደረሰና እሳቸውም ከስልጣን አስወገዳቸው። ከናካቸውም የሰለሞናውያን ስርወ መንግስት አጠፋው፣ ደመሰሰው። እድሜ ራሱ ለውጥ እንድታመጣ የሚገፋፋ አይመስለኝም። እንደ ሁኔታው ነው። ወደ ስፔን ልውሰድ።
እሺ፣
ስፔን ከእርስ በርስ ጦርነት በኋላ የሪፐብሊካንስ በመቋቋም ፍራንኮ አሸንፎ ስልጣኑን ይይዛል። ለሰላሳ አመት ያህል በብረት እግሩ የስፔንን ህዝብ እንዳይፈናፈን አድርጎ ይገዛዋል። አጋጣሚ ሆኖ አንድ ጊዜ ይታመምና ህሊናውን ይስታል። 6 ወር የአልጋ ቁረኛ ይሆናል። ሲነሳ ምን ሁኜ ነበር ብለው ይጠይቃል። አይ ታመህ ስተህ ነበር ብለው ሲነግሩት ሁለት ነገር ነው ያደረገው። አንድ ተገርስሶ ተወግዶ የነበረውን ዘውዳዊ አገዛዝ አስመለሰው። ግን ህጋዊ ዘውዳዊ አገዛዝ ኮንስቲቱሽናል ሞናርኪ የሚባለው ከሱ በጣምራ እንዲሄድ ያደረገው የፓርላመንታሪው ፖለቲካ ስርዓት መሰረቱን እንዲጥል አስደረገ። ዛሬ ስፔን ዴሞክራሲ የሰፈነባቸው ሀገራት ከሚባሉት አንዷ ነች። ስለዚህ የእድሜ ጉዳይ በሁለቱም። አሁን ምንድን ነው ያነሳው ጥያቄ በጣም ቆንጆ ነው የምለው፣ ኢሳያስ ኢትዮጵያ መጥቶ ለለውጥ ያለውን አውሎ ነፋስ አይቶታል። እዚህ ትልቅ እንቅስቃሴ በመደረግ ላይ እንዳለ አይቶታል። የኢትዮጵያ ህዝብ ለወንድሞቹ እህቶቹ ኤርትራውያን ያለው ፍቅር አደባባይ ወጥቶ አሳይቶታል። ምናልባት ይሄ አውሎ ነፋስ አይነተኛ ለውጥ በሀገር ውስጥ ሊያመጣ ይገፋፋው ይሆናል የሚል ተስፋ አለኝ። ግን ለውጥ እንዲመጣ የሚያደርገው ግን የኤርትራ ህዝብ ግፊት ሲጀመርና ሲቀጥል ነው። ወጣቱ ከመሰደድ ይልቅ በሀገሩ ቆይቶ ውስጣዊ ትግሉን ሲያጣጥፍ ነው። በዚህ ብቻ ነው ለውጥ ሊመጣ የሚችለው። እንግዲህ አሁን ምን ሊያስከትል ይችላል? አሁን የተጀመረው እንቅስቃሴ በሁለቱም ሀገር ያልከው እሱም ጥሩ ጥያቄ ነው። መለስ ልበልና ተከስተነጋሽን አንድ ሁለት ነገሮች ላንሳለት። አንድ ህዝብ ሁለት ሀገራት የሚባለው እኮ በውን የምናየው ነው። አንተም ያጸናኸው ነው። እዚህ የኤርትራ ወጣት ስደተኞች የሚሉት አሁን እንደ መፈክር የያዙት ሁለት ሀገራት አንድ ህዝብ ነን ነው የሚለው ነው። እውነትም ነው። የሰሜኑ ህዝብ የትግራዩ ህዝብና የደጋው ኤርትራ ህዝብ ከ2000 ዓመት በላይ አብሮ የኖረ በደም የተሳሰረ፣ በቋንቋ የተሳሰረ፣ በመልክዓ ምድር የተሳሰረ፣ በኢኮኖሚ በሃይማኖት የተሳሰረ ነው። ከ2000 ዓመት በላይ እቺ ኤርትራ እኮ ከኢትዮጵያ ተለይታ የኖረችበት ዘመን ስናየው 100 ዓመትም አይሆንም፣ አጭር ነው። ይህ ነው ደግሞ የኢትዮጵያና የኤርትራ ህዝቦችን ያሰባስባቸው እንደገና አንድ ሊያደርጋቸው የሚችል። ወደ እንትን ልምጣ አሉላ። አሁን የተጀመረው ጽኖ በሁለቱ አገራት ከፍተኛ የፖለቲካዊ፣ የማህበራዊ፣ የኢኮኖሚ፣ የባህላዊ ለውጥ የተጠናከሩ ተፎካካሪ ወይም ተቃዋሚ ፓርቲዎች በሌሉበት ሀገር ኢህአዴግ በድንገት ለምሳሌ መፈራረስ ላይ ቢደርስ አያድርገው እንጂ ኢትዮጵያ በከፋ ሁኔታ ልትወድቅ እንደምትችል ያሳስበኛል። ስለዚህ ቢያንስ እስከ ምርጫው ድረስ የኢህአዴግ አባል ድርጅቶች በመወያየት በመመካከር በእኩልነት የውስጣቸውን ችግሮች ፈተው ሀገሪቷን ለአዲስ ገና ጅማሮ ነው ያደረጉት ዶክተር አብይ። አሁን እንደቀጠለው ከሄደ ህዝባዊነታቸው እየተጠናከረ ቅቡልነታቸው መሰረቱ እየሰፋ ከሄደ በምርጫ አሸንፈው ጠቅላይ ሚኒስትርናቸውን ሊያራዝሙ ይችላሉ። ይህ ግን ከሁለት ዓመት በኋላ የሚደረግ ነገር ነው እና ኢህአዴግ የእናንተ ምርጫ ያላችሁ መተባበር ወይም መበታተን ነው። መበታተኑ የማያዋጣ ነው፣ ሀገሪቷን አዘቅት የሚከት ነው እና ተስማምታችሁ ለሀገር ለህዝብ ስትሉ የስልጣንን ጉዳይ በማሳነስ ተባበሩና ቢያንስ ለሁለት ዓመት የሽግግር መንግስት አድርሱን ለማለት ነው። አሉላ አራዘምኩት።
የመጨረሻው ድል የፕሮፌሰር ሹመት ነው። የሁለቱ አገሮችና መንግስታት የታደሰ መልካም ግንኙነት በኢትዮጵያ አሁን በጣም በፍጥነት ባለፉት ጥቂት ወራት ውስጥ እየታየ ያለው ለውጥ በኤርትራ ላይ እንደምን ያለ የለውጥ ስሜት ያጠላ ይሆን? ምን አይነት ተጨባጭ ለውጦች ሊከሰቱ ይችላሉ የሚለውን ፕሮፌሰር ገብሩና ፕሮፌሰር ተከስተ ሄደውበታል። እርስዎ እንደው የመጨረሻ ሐሳብ ያደርጉ።
አዎ፣ እኔ እንግዲህ ይሄ የተጀመረው ግንኙነት ተስፋ ሰጪ ነው የምርበት አንዱ በኢትዮጵያ በኩል የታየው ለውጥና በተለይ ፕሬዚደንት ኢሳያስ በዚህ ሂደት ላይ እምነት እንዲያደርባቸው ዶክተር አብይ ከመንገድ ወጥተው ያደረጉት ሙከራ ነው። ይህን እንግዲህ ከምን ጋር በምናነጻጽረው ከዚህ በፊት ከነበሩት የኢትዮጵያ አመራሮች ጋር ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ጥያቄ ከየት ወዴት የሚል የኤርትራን መገንጠል የሚደግፍ አንድ ትልቅ መጽሐፍ ጽፈዋል። አክቹዋሊ እሳቸው 300 ገጽ ያንን መጽሐፍ ሲደርሱ የኤርትራ ድርጅቶች ያን ያህል ስለ ኤርትራ መገንጠል አስፈላጊነት ጽፈው አያውቁም ነበር እና ከዚያ ነው አሁን ወደዚህ ወደ ጠቅላይ ሚኒስትር አብይ ዘመን የመጣ ነው። ስለዚህ በኢትዮጵያ በኩል ያለው ሁኔታ አጫፊ ነው። ያ ከዚህ በፊት የነበረው ገፍታሪ አቋም ነው የነበረ ቅኝ ግዛቶች ነበራችሁ፣ ስለዚህ በዚያው ልክ ዝምድናችንም የአባራሪና የተባራሪ ዝምድና ነበር ማለት ነው። አሁን ከዚያ መንገድ ወጥተን አዲስ የተቆራኘ ጎዳና ቀጥለናል። በኢትዮጵያ በኩል አሁን እየታየ ያለው አቋም ይህንን የሚደግፍ ኤርትራውያንን ምቾት እንዲሰማቸው የሚያደርግ አይነት አቋም ነው። መሪውን ኢሳያስ አፈወርቂንም ቢሆን ትንሽ ልባቸውን ፈታ የሚያደርግ እጅግ በጣም ትህትና የተሞላበትና በእምነትም ላይ የተመሰረተ ቀረቤታ ነው የተደረገው። ስለዚህ ፕሬዚደንት ኢሳያስም ቢሆኑ ይህንን በሚመለከቱበት ጊዜ ፈታ ማለታቸው አይቀርም። በኢትዮጵያ በኩል ያለውን ከፍተኛ ጉጉት እና ከፍተኛ ፍቅርም የተገነዘቡት ይመስለኛል። ስለዚህ እንደ መሪ ይሄ ጫና ሊያሳድርና በእሳቸውም በኩል ተመሳሳይ ችሮታ ያለው እርምጃ እንዲወስዱ ሊገፋፋቸው ይሆናል።
በሀገራቸው ነው የሚሉት?
በሀገራቸው በኩል ኢትዮጵያን በሚመለከት
ሀገር ውስጥ ባለው
አገር ውስጥ ባለው ኤርትራ ውስጥ በተለይ ባለው ሁኔታ ትልቅ ተግዳሮት ይታየኛል። የኤርትራ ፖለቲካ ዱሮ በ1940ዎቹ ወደ ነበረው አይነት የተመለሰ ይመስለኛል። በተወሰነ ጊዜ ወደ አንድነት ተሰባስቦ ነበር። አሁን ደግሞ ባለፉት 20 ዓመታት በተፈጠረው ሁኔታ ምክንያት የመበታተን አዝማሚያ አያለሁ። በአብዛኛው የፕሬዝደንት ኢሳያስን አምባገነንነት እናጎላለን እንጂ ሌላም ኃይሎች ጽንፈኛ ኃይሎችም ተፈጥረዋል። እነሱም ደግሞ ከፍተኛ የሆነ ጫና ማሳደራቸው አይቀርም በወደፊቱ የኤርትራ እድልና ከኢትዮጵያም ጋራ በሚደረገው ግንኙነት። ስለዚህ ኤርትራ ውስጥ ብዙ የሚብላሉ ጉዳዮች አሉ። ከኤርትራም ውጭ ብዙ ፍላጎቶችን የሚገፉ እና የሚያራምዱ ድርጅቶች አሉ እና ትልቁ ተግዳሮት አሁን በኤርትራ በፕሬዝደንት ኢሳያስ በኩል ብቻ ሳይሆን
በኢትዮጵያም በኩል ይህን ሁኔታ ለማስተናገድ መዘጋጀት ያስፈልጋል። ቢያንስ መኖሩን ማወቅ ያስፈልጋል። ለዚህ ግን ቁልፉ ፕሬዚደንት ኢሳያስም ነገ አላፊ ናቸው፣ ጠቅላይ ሚኒስትር ዶክተር አብይም ነገ አላፊ ናቸው። ግንኙነቱን በማያልፈው እና በዘላቂው ህዝብ ጥቅም ላይ መመስረት ያስፈልገዋል። ቅድም ፕሮፌሰር ተከተም ጠቅሶት ነበረ፣ ህዝባዊ ግንኙነቱ መጠናከር አለበት። ይሄ ደግሞ እውነተኛ የሆነ የህዝብ ግንኙነት ነው። ከኤርትራ የተወሰኑ ካድሬዎችን፣ ከኢትዮጵያ የተወሰኑ ካድሬዎችን ወስዶ ህዝብ ሊባሉ አይችሉም። ድሮ ይደረግ እንደነበረው እውነተኛ የህዝብ ወኪሎች፣ አሁን በየአደባባይ ወጥተው የምናያቸው አይነት ሰዎች የግድ ተገናኝተው ጫና ማሳደር ይኖርባቸዋል በስርዓቱ ላይ፣ በኤርትራም ባለው ኢትዮጵያም ውስጥ ባለው ስርዓት። አስተማማኝ የሚሆነው በመሪዎቹ ፍላጎትና በመሪዎቹ እድል እንዳይተሽፍ የግድ የህዝብ ጫና በፈጠረው አይነት መንገድ እንዲጓዝ ማድረጉ የበለጠ አስተማማኝ ያደርገዋል። ይህንን ለመጠቅለል ያህል እኔ እንደሚታየኝ ፕሬዚደንት ኢሳያስን ከዚህ በፊት አሳይተውት በማያውቁት አይነት መንገድ ፈታ ያሉ ይመስለኛል። ከኢትዮጵያ ጋር ስላላቸው ግንኙነት ድሮም ቢሆን ሙሉ በሙሉ መገንጠሉን ላይ ቀይ መስመር አላሰመሩበትም። በተደጋጋሚ ፕሮፌሰር ተከስተም ገልጾታል። ይሄ ግንኙነት በህዝቦቹ ፍላጎት ሊለወጥ የሚችል ነው የሚሉ ምልክቶችን አሳይተዋል። ከዚህ በፊት ህዝባዊ ወያኔ ሓርነት ኤርትራ የሚከተለውን የዚህ የጎሳ መከፋፈልም አውዳሚ መንገድ ነው ብለው በግልጽና በአደባባይ የተናገሩበት ሁኔታ አለ። ስለዚህ አይለወጡም ለማለት ያስቸግራል። በተለይ ደግሞ በኢትዮጵያ በኩል እምነት ካልተደረባቸውና የኢትዮጵያ መሪዎችን ከአመኑ ማለት ነው። በዚህ በኩል ደግሞ እንዲያውም አንድ ሁለት እርምጃ ወደፊት ሄዶ ሊቀበል የተዘጋጀ አመራር ነው በአሁኑ ሁኔታ ያለው እና የህዝቡ አሁን ትልቁ ጥረት መሆን ያለበት ይህ ሁኔታ ዳር እንዲደርስ በየበኩሉ ለዚህ ለቀና ለሆነው ለውጥ ራሱን ማዘጋጀትና ሊደግፍ የሚችልበትን መንገድ ማውጣትና ማውረድ ይኖርበታል። እንዲሁ ብቻ ጠቅላይ ሚኒስትር አብይ ያደርሱልናል ብለን ዝም ብለን ከተቀመጥ ዳር የመድረስ እድሉ ዝቅተኛ ነው። ይሄ ኃላፊነት በሁሉም ህዝብ ላይ መሆን አለበት። ምክንያቱም ቅድም ፕሮፌሰር ገብሩ እንደጠቀሱት ይህ ጅማሮ ዳር ያልደረሰ እንደሆነ ውጤቱ እጅግ በጣም አስከፊ ይሆናል። ስለዚህ አደጋውን በመመልከት ይህን የተጀመረውን ወደ ተሻለ መንገድ፣ የበለጠ ቀና ወደ ሆነ መንገድ እና ሌሎችንም አቃፊ ወደ ሆነ መንገድ እንዲቀጥል የሁሉም ሰው ድጋፍ ያስፈልገዋል ባይ ነኝ።
መልካም። ኢትዮጵያና ኤርትራ የሁለት ጎረቤቶች ታሪክ፣ የለውጥ እንቅስቃሴዎች፣ አጣብቂኝ ውስጥ ለሰነበተው የሀያ ዓመታት ግንኙነት አዲስ ምዕራፍ ተጀምሯል። አዲሱ ጎዳና ወዴት ይወስደን ይሆን? ውይይቱ ይቀጥላል። ይሄን ዝግጅት የሚከታተሉ አድማጮቻችንም በያሉበት እንደሚወያዩ ሀሳባቸውንም መልሰው እንደሚያካፍሉን ተስፋ አደርጋለሁ። በኢትዮጵያና በኤርትራ ጉዳይ ረዥም ጊዜ ጥናት ያደረጋችሁ ናችሁ ሶስት የታሪክ አጥኚዎች። እንደ ፕሮፌሰር ገብሩም የቀደመ አስተያየት የታሪክ ተማሪዎች ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ገብሩ ታረቀ፣ ፕሮፌሰር ተከስተ ነጋሽ እንግዶቼ ለጊዜያችሁ እጅግ አድርጌ አመሰግናለሁ። ዜርስ ፍልስ
አብሮይታ እኔ አመሰግናለሁ። መቀጀላለን። እሺ አሉላ።